የዲደብሊው ዜና
እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ የሲዳማ ፌደራሊስት ፓርቲ ሲፌፓ አላግባብ ከመርጫው ተሳትፎ አግልሎኛል ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ላይ ክስ መሰረተ። ምርጫ ቦርድ በበኩሉ የእጩዎችን ምዝገባ አጠናቅቄ የድምጽ መስጫ ወረቀት ህትመት ጀምሬያለሁ ይላል። የአውሮፓ ህብረት ኮሚሽን ከጎርጎሮሳዊ 2024 ዓ.ም ምረጃ ጀምሮ ኢትዮጵያ ላይ ጥሎት የቆየውን የቪዛ ገደብ መነሳቱን አስታወቀ። የዓለም የጤና ድርጅት በኢቦላ መሞታቸው የተጠረጠረ ሰዎች ቁጥር 139 መድረሱን ዛሬ አስታወቀ። በተዋሲው መያዛቸው የተጠረጠረ ሰዎችም 600 ደርሰዋል ብሏል። ሩሲያና ቻይና ለዩክሬን ጦርነት መንስኤ የሆኑ መሰረታዊ ነገሮች እንዲወገዱ ጥሪ ያቀረቡ። በኢራን ላይ የሚደርሰውን ጥቃትም ኮነኑ። ዜናው በዝርዝር። የሲዳማ ፌደራሊስት ፓርቲ ሲፌፓ አላግባብ ከምርጫው ተሳትፎ አግልሎኛል ባለው የኢትዮጵያ ብሔራዊ ምርጫ ቦርድ ላይ ክስ መመስረቱን አስታወቀ። ክሱ የተመሰረተው ፓርቲው ያቀረበውን የእጩዎች የምዝገባ ጥያቄ ቦርዱ እንደማይቀበል ሚያዝያ 13 ቀን 2018 ዓ.ም ያሳለፈውን ውሳኔ በመቃወም መሆኑን የፓርቲው አመራሮች ለዶቼ ቬለ ተናግረዋል። የሲዳማ ፌደራሊስት ፓርቲ በ7ኛው ጠቅላላ ምርጫ ለመወዳደር ቅድመ ሁኔታዎችን አሟልቶ እጩዎችን ለቦርዱ አቅርቧል ያሉት የፓርቲው አመራሮች፣ ቦርዱ ፓርቲው ላቀረበው ጥያቄ ተገቢውን ምላሽ በመንፈግ ከምርጫ ተሳትፎ እንዲገለል አድርጓል ብለዋል። በዚህ ምክንያት ፓርቲው ቦርዱ አስተላልፎብኛል ያለውን ውሳኔ ለማሻር በፍርድ ቤት ክስ መመስረቱና ፍርድ ቤትም ቦርዱ ምላሹን እንዲያቀርብ ቀጠሮ መስጠቱን የፓርቲው የሕግ ዘርፍ ኃላፊ አቶ መለሰ ዮሴፍ ለዶቼ ቬለ ገልጸዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ መልስ እንዲሰጥበት እና እንዲሁም ደግሞ ምርጫውን በክልል ደረጃ በሲዳማ ክልል ደረጃ የሚካሄደውን እንዲያግድልንም የግድ ጥያቄንም አንድ ላይ አቅርበን ነበር። ይህንንም አንድ ላይ አካቶ ምላሽ ሰጣለው በቀረባችሁት ይግባኝ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ መልስ ይስጥበት በሚል ቀነ ቀጠሮ ይዞ ቀጠሮውን ግንቦት 2018 ዓ.ም ይዟል።
በሲዳማ ፌደራሊስት ፓርቲ ክስ የተመሰረተበት የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የፓርቲውን ጥያቄ ማስተናገድ እንደማይችል ሚያዝያ 13 ቀን 2018 ዓ.ም አስታውቆ ነበር። ምክንያቱ ደግሞ በወቅቱ የእጩዎች ምዝገባ አጠናቆ የድምጽ መስጫ ወረቀት ህትመት ጀምሬያለሁ የሚል ነው። የቦርዱን ውሳኔ ተቀባይነት የሌለው ነው የሚለው ሲፌፓ ግን የእጩዎችን ዝርዝር በወቅቱ ለቦርዱ ለማስገባቱ የሰነድ ማስረጃዎች እንዳሉት የህግ ዘርፍ ኃላፊው ተናግረዋል። ዜና መጽሔት ዝርዝር ዘገባ ይዟል። የአውሮፓ ህብረት ኮሚሽን ከጎርጎሮሳዊ 2024 ዓ.ም ጀምሮ ኢትዮጵያ ላይ ጥሎት የቆየውን የቪዛ ገደብ ማንሳቱን አስታወቀ። ኮሚሽኑ በድረገጹ ባወጣው መግለጫ ህብረቱ በከፊል አቋርጧቸው የነበሩ የቪዛ መመሪያዎችን ያነሳው ኢትዮጵያ ዳግም ስደተኞችን በመቀበል ጉዳዮች ላይ የምታደርገውን ትብብር ለማበረታታት መሆኑን አመልክቷል። የኮሚሽኑ ግምገማ ኢትዮጵያ በተለይም በህገ ወጥነት በህብረቱ አባል ሀገራት የሚገኙ ዜጎቿን ማንነት በመለየት በኩል ትብብሯ መሻሻል ማሳየቱ ተገልጿል። ለእነዚህ ወገኖች የጉዞ ሰነድ በማዘጋጀትና ወደ ሀገራቸው እንዲመለሱ መደበኛ ዝግጅቶችን ማመቻቸቷንም ኮሚሽኑ በአዎንታዊነት ገልጿል። የቪዛ ገደብ ያነሳበትን ውሳኔም ለአባል ሀገራት በማሳወቅ ወዲያው ተግባራዊ እንደሚሆን አመልክቷል። በአውሮፓ ህብረት የቪዛ ደንብ መሰረት ኮሚሽኑ በየጊዜው የሶስተኛ ሀገራትን የትብብር ይዞታ የሚገመግም ሲሆን ህብረቱ የይለፍ ፈቃዶችን ለመስጠት ውጤቱን ያጤናል። የዓለም የጤና ድርጅት በኢቦላ መሞታቸው የተጠረጠረ ሰዎች ቁጥር 139 መድረሱን ዛሬ አስታወቀ። በተዋሲው መያዛቸው የተጠረጠረ ሰዎች 600 መድረሳቸውን የገለጸው ድርጅቱ ቁጥሩ ሊጨምር እንደሚችልም አመልክቷል። ትናንት ጄኔቭ ስዊዘርላንድ በጉዳዩ ላይ ተነጋገረው የድርጅቱ የአስቸኳይ ጊዜ ኮሚቴ እንደገለጸው ሰሞኑን የተቀሰቀሰው የኢቦላ ወረርሽኝ ቡንዲ ቡጉዮ የተሰኘ የተዋሲው ዝርያ መሆኑን ገልጿል። የኤቦላ ተዋሲ ምንም እንኳን ዓለም አቀፍ አስቸኳይ የጤና ስጋት ቢሆንም ወደ ወረርሽኝ ደረጃ ለመድረሱን የድርጅቱ ዋና ዳይሬክተር ቴዎድሮስ አድሃኖም ተናግረዋል።
After declaring the fic, I immediately convened
ወረርሽኙ እንደተነሳ ያስቸኳይ ጊዜ ኮሚቴውን ትናንት ሰበሰብኩ። በዚህ ስብሰባ ጉዳዩ ህዝብን የሚያሰጋ የጤና ችግር መሆኑን ሆኖም ግን የሚያሰጋ ወረርሽኝ ደረጃ ለመድረሱን ተስማምተናል። የዓለም የጤና ድርጅት የወረርሽኙን ሁኔታ እየተከታተለ ሲሆን በአካባቢው ደረጃ ስጋቱ ከፍተኛ መሆኑን በዓለም ደረጃ ደግሞ ዝቅተኛ እንደሆነ ተመልክቷል። እስካሁን ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የወረርሽኙ ሁኔታ በጣም ከፍተኛ መሆኑን ብናውቅም በሰሜን ኢቱሪና ኪቦ ውስጥ ጉንያና ጎማ ከተሞች ውስጥ ጭምር የ51 ታማሚዎች ሁኔታ በምርመራ ተረጋግጧል።
ድንበር የለሽ ሐኪሞች ቡድን በበኩሉ ምንም እንኳን የኢቦላ ተዋሲ ወረርሽኝ በተደጋጋሚ ቢከሰትም እስካሁን መድኃኒትም ሆነ ክትባት እንዳልተገኘለት የምርመራው ሁኔታም ውሱን መሆኑን አመልክቷል። የምታደምጡት የዶች ቨለ ዲደብሊውን ዜና ነው። ሩሲያና ቻይና ለዩክሬን ጦርነት መንስኤ የሆኑ መሰረታዊ ነገሮች እንዲወገዱ ጥሪ ያቀረቡ፣ በኢራን ላይ የሚደርሰውን ጥቃትም ኮነኑ። ፕሬዚዳንት ቭላድሚር ፑቲንና የቻይናው አቻቸው ሺ ጂንፒንግ በዛሬው ዕለት ቤጂንግ ላይ በጋራ ባወጡት መግለጫ ለዩክሬን ጦርነት መንስኤዎች በድርድሮችና ውይይቶች ማስወገድ እንደሚገባ አመልክተዋል። በመግለጫቸው ቻይና ሩሲያ የከፈተችውን ጦርነት እንድትገታ ያስተላለፈችው መልእክት እንደሌለ የጀርመን የዜና አውታር ዲፒኤ በዘገባው ጠቅሷል። ቤጂንግ እና ሞስኮ ከዚህ በተጨማሪ አሜሪካና እስራኤል ኢራን ላይ የከፈቱት ጥቃት ዓለም አቀፍ ሕግንና መሰረታዊ ዓለም አቀፍ የግንኙነት ስርዓቶችን የጣሰ ነው ብለዋል። በዋናነትም የመካከለኛው ምስራቅን መረጋጋት ችላ ያለ ነው ሲሉም ተችተዋል። ሁለቱ መሪዎች የሀገሮቻቸውን ወታደራዊ ትብብር በማጠናከር የጋራ የአየርና የባህር ጦር ልምምዶችን እስከ ማድረግ የዘለቀ ጥብቅ ለማድረግም ተስማምተዋል። የንግድ ትብብራቸውን ከውጭ ጫና ለመከላከልም ቃል ገብተዋል። ፕሬዝዳንት ፑቲን የሁለቱ ሀገራት የኢኮኖሚ ትብብር በረጅም ጊዜ ስልት መሰረት ላይ ይቀጥላል ብለዋል።
የንግድ ልውውጡ ከ10% በላይ ጠንካራ እድገት እያሳየ ነው። የንግድ ትብብራችን በተለይም እስከ 2030 ድረስ የሩሲያ ቻይና የኢኮኖሚ ትብብር እቅድ በጸደቁት የረጅም ጊዜ ስልቶች መሰረት ይቀጥላል። ቅድሚያ የምንሰጣቸው ጉዳዮች ከአሉታዊ ውጫዊ ተጽዕኖዎች ለትብብራችን አስተማማኝ ጥበቃ ማድረግን ያካትታል። ይህም በአብዛኛው በሁለትዮሽ ግብይቶች 100% በሚባል ደረጃ የራሳችንን ገንዘብ በመጠቀም የሚመቻች ነው። አጀንዳችን በኢነርጂ፣ በኢንዱስትሪ፣ በጠፈር፣ በግብርና፣ በትራንስፖርትና በሎጂስቲክስ ሰፊ የጋራ የኢንዱስትሪ ፕሮጀክቶችን መተግበርን ያካትታል። ህይወታችንን በፍጥነት እየለወጡ ያሉት ዲጂታል ፈጠራዎችና የሰው ሰራሽ አስተውሎት ቴክኖሎጂዎች ለሀገሮቻችን የኢኮኖሚ ልማት አዳዲስ እድሎችን እየከፈቱ ነው። ሰባዊ ግንኙነቶች በባህልና በሲኒማ፣ በስፖርት፣ በወጣቶች ልውውጥና በቱሪዝም ጨምሮ በንቃት እያደጉ ነው።
ከዚህም ሌላ ቻይናና ሩሲያ የጫካ ህግ ያሉትን የውጭ ጣልቃ ገብነት ያወገዙ ሲሆን ፈርጀ ብዙ የዓለም ስርዓት ብለው የሰየሙትን ስርዓት ለማስተዋወቅም መስማማታቸው ተገልጿል። አሜሪካ ያባረረቻቸውን ስደተኞች የጫነች አውሮፕላን በዛሬው ዕለት ሴራሊዮን መግባቷ ተነገረ። አጃንስ ፍራንስ ፕሬስ እንደዘገበው ፍሪታውን አውሮፕላን ማረፊያ የደረሰችው ስደተኞቹን የጫነች አውሮፕላን ምዕራብ አፍሪካ ውስጥ በቅርቡ የመጀመሪያ ናት። ፕሬዚዳንት ዶናልድ ትራምፕ የጥገኝነት ጥያቄያቸው ምላሽ ያላገኘ ህገ ወጥ ያሏቸውን ስደተኞች ከሀገራቸው ማባረር ከጀመሩ ሰነበቱ። ፍሪቶዋን የገቡ የናይጄሪያ፣ ጋናና ጊኒ ዜጎች መሆናቸውን የሀገሪቱ የውጭ ጉዳይ ሚኒስትር ቲሞቲ ሙሳ ካባ ለዜና አውታሩ ገልጸዋል። ቀደም ሲል 25 ስደተኞችን እንደሚቀበሉ የገለጹ ቢሆንም አውሮፕላኗ ካረፈች በኋላ 9 ብቻ መሆናቸውን መናገራቸውን ዘገባው ጠቁሟል። ሴራሊዮን ከአሜሪካ 300 ስደተኞችን ለመቀበል መስማማቷ የተገለጸ ሲሆን የምትቀበለው ግን የምዕራብ አፍሪካ ሀገራት ዜጎችን ብቻ እንደሚሆን ማሳወቋን ሚኒስትሩ ለፈረንሳይ የዜና አውታር ተናግረዋል። ዛሬ ፍሪታውን የገቡት ተሰዳጆች እስከ 90 ቀናት በሀገሪቱ መቆየት እንደሚችሉ ማመልክተዋል። ዋሽንግተን ለዚህ መርሃ ግብር ማስፈጸሚያ የ1.5 ሚሊዮን ዶላር እርዳታ ማድረጓ ተገልጿል። ሌላ ስምምነት ስለመኖሩ ግን ሴራሊዮን ያለችው ነገር የለም። ከሴራሊዮን ቀደም ብለው ካሜሮን፣ ዴሞክራቲክ ኮንጎ፣ ኤኳቶሪያል ጊኒ፣ ኤስዋቲኒ፣ ጋና፣ ሩዋንዳ እና ደቡብ ሱዳን ከአሜሪካ የተባረሩ ስደተኞችን ተቀብለዋል። ይህ ዶይቼ ቬለ ነው። ከዶይቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የሲዳማ ፌዴራሊስት ፓርቲ ሲፌፓ አላግባብ ከምርጫው ተሳትፎ አግልሎኛል ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ላይ ክስ መሰረተ። የአውሮፓ ህብረት ኮሚሽን ከጎርጎሮሳዊ 2024 ዓ.ም ጀምሮ ኢትዮጵያ ላይ ጥሎት የቆየውን የቪዛ ገደብ መነሳቱን አስታወቀ። ዜናው አበቃ።